በ22 በ25 እና በ30 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፈው የዛሬ ማክሰኞ ታህሳስ 16 2011 ዓ ም ፕሮግራማችን ጀመረ። የፈረንጁን የአውሮፓውያን የገና በዓል ለምታከብሩ አድማጮች በፈረንጅኛው ሜሪ ክርስማስ እንላለን። እንኳን ለገና በዓል አደረሳችሁ። ጠቅላላ አድማጮች እንደምን ዋላችሁ አምሽታችኋል? ከንጉሱ ታምሬ ጋራ እናስተናግዳችሁ አዲሱ አበበ ነኝ። ፌደራል ኮርፖሬሽን ለነጋዴ ተከራዮች ያወጣው የክራይ ተመን ተቃውሞ ገጠመው። የሚኒስትሮች ምክር ቤት የሲቪል ማህበረሰብ አዋጆችን ለተወካዮች ምክር ቤት አቀረበ። ቴፒ ከተማ የጤናና የፍትህ ተቋማትን ጨምሮ የመንግስት መስሪያ ቤቶች ከተዘጉ ወራት ተቆጠሩ። ከዘገባዎቻችን ዋና ዋናዎቹ ናቸው። በገና ጨዋታ አይቆጡም ጌታ የሚለው የአማርኛ አባባል በገና ቀን ቁጣ የለም ጨዋታና ፍቅር እንጂ ለማለት ይመስለኛልና በዛሬው ቀን ባናዝናናችሁ ሙዚቃ ባናሰማችሁ ልትቆጡ ሁሉ ትችላላችሁና ደሳለኝ መኮንን የሙዚቃውን የማዝናናቱን ነገር በኔ ታለው ብሏልና ከመጽሔቱ ዘገባ ቀጥሎ ያለው ጊዜ በሙሉ በመዝናኛ የታጀበ ይሆናል። ደሳለኝ የሚያቀርብልን መልካም ምሽት። የዓለም ዜናው ይቀድማል።
ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። በእኔም በኩል ገናን ዛሬ ለምታከብሩ ሁሉ እንኳን አደረሳችሁ። መልካም ገና፣ ሜሪ ክሪስማስ። በስቱዲዮ ፕሮዲውሰሩ ንጉሱ ታምሬ እንዲሁም ቴክኒሻኑ ጆ ጊል እንገኛለን። ዜናውን የማሰማችሁ ሰሎሞን አባተ ነኝ።
To make peace, that's the message for everyone in the world.
የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ለከተማውም ለዓለምም ሲሉ ባስተላለፉት የዕለተ ገና መልእክታቸው መጪው ዓመት በሁሉም ሀገሮችና ባህሎች ውስጥ በሚኖሩ ሰዎች መካከል የወንድማማችነት ዓመት እንዲሆን ተመኝተዋል። እንዲህ አይነቱ ግንኙነት በእስራኤላውያንና በፍልስጤማውያን መካከል በሶሪያና በየመንም ሰላም ያወርዳል የሚል ተስፋ እንዳላቸው አቡኑ ገልጸዋል።
Per questo il mio augurio di buon Natale è un augurio di fraternità.
ለመልካም ገና ያለኝ ምኞት የወንድማማችነት ምኞት ነው ብለዋል አባ ፍራንሲስ በዓለም ዙሪያ ላሉ ከሚሊዮን በላይ ለሆኑ ካቶሊክ አማንያን ከቅዱስ ጴጥሮስ ቤተ መቅደስ ባስተላለፉት መልእክታቸው። የተለያዩ እምነቶችና አመለካከቶች ባሏቸው መካከል ወንድማማችነት እንዲወርድ፣ አንዱ ሌላውን እንዲያከብርና እንዲደማመጥ፣ በሁሉምና በተለያዩ አካባቢዎች ያሉ ሰዎች ሁሉ ወንድማማች እንዲሆኑ እመኛለሁ ብለዋል አቡነ ፍራንሲስ አክለው። መዳን የሚገኘው አሉ አቡነ ፍራንሲስ እጅግ በበዛ የዘር አይነት፣ ቋንቋዎች፣ ባህሎች ለምንጋራው ለእኛ ምስኪን ሰብእና ፍቅርን፣ መቀበልን፣ ማክበርን በማውረድ እንደሆነ የእግዚአብሔር ልጅ ነግሮናል። እኛ እኮ በሰውነታችን ሁላችንም ወንድማማችና እህትማማች ነን ብለዋል አቡነ ፍራንሲስ።
Allora le nostre differenze non sono un danno o un pericolo.
አቡኑ አክለውም ልዩነቶቻችን እንቅፋትና አደጋ ሳይሆኑ ሰዓሊ ስብጥር ቀለማቱን አዋህዶ የተዋበ ህብር እንዲያወጣ ሁሉ የካፕታምነታችን ምንጭ ናቸው ብለዋል ለአማንያኑ ባስተላለፉት መልእክታቸው። የ82 ዓመቱ አቡን ነገም እንዲሁ መልእክት እንደሚያስተላልፉ ለአዲሱ ዓመት ዋዜማ ሰዓታት እንደሚቆሙ፣ በአዲሱ ዓመትም በቫቲካን አደባባይ ቁጥሩ ለበዛ ምዕመን ጸሎትና ቡራኬ እንደሚያደርጉ የተጣበበው የሳምንቱ መርሃ ግብራቸው ያሳያል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሱዳን ዋና ከተማ ካርቱም ውስጥ የጸጥታ ኃይሎች 37 ሰዎች መግደላቸውን የሚጠቁም መረጃ እንደደረሰው አምነስቲ ኢንተርናሽናል አስታወቀ። የሱዳን ፕሬዚደንት ኦማር ሐሰን አልበሽር ስልጣን እንዲለቁ የሚጠይቁ ተቃዋሚዎች በቤተ መንግስቱ አካባቢ ዛሬ ሰልፍ እንደሚያደርጉ ካሳወቁ በኋላ በካርቱም ጎዳናዎች ላይ ሰልፍ በታኝ ፖሊስና ወታደሮች ተሰማርተው ውለዋል። በሺዎች የሚቆጠሩ ሰልፈኞች በዋና ከተማይቱ መንገዶች ላይ ከታጠቁ የጸጥታ ኃይሎች ጋር መፋጠጣቸውን የሚያሳዩ የቪዲዮ ምስሎች ትዊተር ላይ አስታውቀዋል። ለአንድ ሳምንት የዘለቁት ተቃውሞዎች የተከሰከሱት ሱዳን ውስጥ በርትቶ ይታያል በተባለው የምግብና የነዳጅ እጥረት እንዲሁም የዳቦ ዋጋ በማሻቀቡ ምክንያት መሆኑ ተገልጿል። ዜጎች የተሻለ ህይወት እንዲኖራቸው ያስችላሉ ያሏቸውን የመጣኔ ሀብት ማሻሻያዎች እንደሚያደርጉ ፕሬዚደንት አልበሽር ትናንት ቃል ገብተው ነበር። የመብቶች ተሟጋቹ አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫ 37 ሰዎች ከተሰማሩት የጸጥታ ኃይሎች በተከፈቱት ተኩሶች መገደላቸውን የሚጠቁም መረጃ የማምነው ካለው ምንጭ እንደደረሰው አመልክተዋል። በከፊል የተዘጋው የዩናይትድ ስቴትስ መንግስት በፕሬዝደንቱና በዲሞክራቲክ እንደራሴዎች መካከል በቀጠለው መካረር ምክንያት በቅርቡ ተመልሶ ሙሉ በሙሉ የመከፈቱ ነገር አጠራጣሪ የሆነ መምጣቱ እየተሰማ ነው። ፕሬዝደንት ዶናልድ ትራምፕ ዛሬ ባሰሙት ቃል የመንግስቱ ዝግነት ሀገራቸውን ከሜክሲኮ ጋር በሚያዋስነው ድንበር ላይ ለማቆም የጠየቁት የግንባታ በጀት እስኪፈቀድ እንደሚቀጥል አስታውቀዋል። ባህር ማዶ ግዳጅ ላይ ከሚገኙ ወታደሮቻቸው ጋር ዛሬ ከቢሮአቸው ሆነው በቪዲዮ የተነጋገሩት ፕሬዝደንት ትራምፕ መንግስቱ መቼ እንደሚከፈት ልነግራችሁ አልችልም። ልነግራችሁ የምችለው ግንብ ይሁን አጥር እነርሱ የፈለጋቸውን ይበሉት ማቆም እስክንችል ዝግ ሆኖ የሚቀጥል መሆኑን ነው ብለዋል። ሊቢያ ዋና ከተማ ትሪፖሊ ውስጥ ታጣቂዎች በውጭ ጉዳይ ሚኒስቴር ላይ ዛሬ ጥቃት ከፍተው 3 ሰው ገደሉ። ለጥቃቱ ኃላፊነት የወሰደ ወገን እስካሁን ባይሰማም ጉዳቱ የደረሰው ቦምብ ታጥቆ ባፈነዳ አጥፍቶ ጠፊ መሆኑ ተገልጿል። ኢንዶኔዥያ ውስጥ ሰሞኑን የተነሳ ሱናሚ ጉዳት ባደረሰባት የጃቫ ግዛት ምዕራባዊ የባህር ዳርቻ ሰው አሁንም ሌላ አደጋ ሊደርስ ይችላል በሚል ስጋት በአብዛኛው አካባቢውን ለቆ መውጣቱ ተዘገበ። ይህ በእንዲህ እንዳለ ግን የከትናንት በስቲያው ቅዳሜ በደረሰው አደጋ ለተጎዱ ሰዎች አማንያን ምህላና ጸሎት እንዲያደርሱ እዚያው የሚገኙ የአብያተ ክርስቲያን አባቶች ጥሪ እያሰሙ ናቸው። የዛሬው የገና በዓልም በአብያተ ክርስቲያኑና በምዕመናኑ ዘንድ እየተከበረ ያለው በሐዘንና በትካዜ መንፈስ መሆኑ ተገልጿል። ዩናይትድ ስቴትስ አፍጋኒስታን ውስጥ ያዘመተችውን ጦሯን እንደምትቀንስ እያሳወቀች ባለችበት ወቅት ፓኪስታን ጠንካራ ወዳጇ ነች ከምትባለው ቻይና ጋር በተለዋዋጩ የአፍጋኒስታን ፖለቲካ ላይ አዳዲስ ንግግሮችን መጀመሯ ተገለጸ። የፓኪስታን የውጭ ጉዳይ ሚኒስትር ሻህ ማህሙድ ቁረሺ ዛሬ ወደ ቤጂንግ ሄደው ከቻይና አቻቸው ዋንግ ዪ ጋር ባደረጉት የሙሉ ቀን ውይይት ሁለቱም ወገኖች በአፍጋን መርና በአፍጋን ባለቤትነት የሰላም ሂደት እንደሚያምኑ ማሳወቃቸውን የኢስላማባድ ባለስልጣናት አሳውቀዋል። በሌላ በኩል ግን አፍጋኒስታን ዋና ከተማ ካቡል ውስጥ ትናንት በአንድ የመንግስት ህንጻ ላይ ጥቃት የከፈቱ ታጣቂዎች ተኩስ ከፍተው 43 ሰው መግደላቸው ተዘግቧል። ከቀትር በኋላ ተጀመረ በተባለው ጥቃት አንድ አጥፍቶ ጠፊ ወደ ህንጻው ዘልቆ የታጠቀውን ፈንጂ ካፈነዳ በኋላ ውጭ ቆሞ የነበሩ ተሽከርካሪዎች ውስጥ ታጭቆ የነበረ ፈንጂ ብዙ የመንግስት ተቋማት በሚገኙበት ህንጻ ላይ ብርቱ ጉዳት ማድረሱ ታውቋል። በዩናይትድ ስቴትስ የአክሲዮን ገበያዎች ላይ እየታየ ላለው ማሽቆልቆል ፕሬዚደንት ዶናልድ ትራምፕ የሀገራቸውን ፌዴራል በጅሮንድ መስሪያ ቤት የሆነውን ማዕከላዊ ባንክ ተጠያቂ አድርገዋል። የሀገራቸው ብቸኛ የምጣኔ ሀብት ችግር እያደገ ያለው የወለድ መጠን እንደሆነ ፕሬዚደንቱ በትዊተር ባወጡት መልእክት ወቅሰዋል። ጠቅላይ በጅሮንድ ጄሮም ፓውል ገበያውን አይረዱትም ብለዋል ትራምፕ። ሰሞኑንም የዓለም ገበያ መረጋጋት አጥቶ የቆየ ሲሆን የጃፓኑ ኒኬይ ዛሬ ወደ 5%፣ የሻንጋይ ኮምፖዛይት ሰንጠረዥ ወደ 2% ወርደዋል። ስታንዳርድ ኤንድ ፑርስ የሚባለው የዩናይትድ ስቴትስ ሰንጠረዥ በ2%፣ እንዲሁም ዳው ጆንስ ወደ 3% በሚደርስ መጠን አዘቅዝቀዋል። የዜናው ሰዓት አበቃ።
የዓለም ዜናውን ያደመጣችሁት። በድጋሜ ሜሪ ክርስማስ፣ እንኳን ለፈረንጁ ወይም ለአውሮፓውያኑ የገና በዓል አደረሳችሁ። የመጽሔቶቹ ዘገባ ይቀጥላል። የፌዴራል ቤቶች ኮርፖሬሽን ለንግድ ሥራ በተከራዩ ቤቶች ያወጣውን አዲስ የኪራይ ተመን ደንበኞች ተቃወሙ። ነጋዴዎቹ የወቅቱን ሁኔታ ያላገናዘበና በእጅጉም የናረ ነው፣ እንደገና ይታይልን ሲሉ አቤት ብለዋል። ኮርፖሬሽኑ በበኩሉ ተመኑ ተጠንቶ የወጣ ዋጋ ነው፣ ለውይይት ግን ክፍት ነው ሲል መልሷል። መለስካቸው አማ።
የፌዴራል ቤቶች ኮርፖሬሽን ለንግድ ሥራ ባከራያቸው በሺዎች በሚቆጠሩ የተለያየ ደረጃ ያላቸው ቤቶቹ ያወጣውን አዲስ የክራይ ተመን ተከራዮቹ ተቃውመውታል። ባለፈው ሳምንት ለተከራዮቹ ይፋ የተደረገው ይህ የክራይ ተመን እንደየአካባቢው የተለያየ ነው ቢባልም በአጠቃላይ ሲታይ ግን ጭማሪው ከ700 እስከ 1000% እንደሚደርስ ተከራዮቹ ይናገራሉ። ኮርፖሬሽኑ ዋና ጽሕፈት ቤት አቤቱታ ያቀርቡ ከነበሩ ደንበኞች መካከል አቶ ጥላሁን አልታዬ ለቪኦኤ በሰጡት ቃል ደግሞ ከዚያም በላይ ጭማሪ እንደተደረገ የሚጠቁሙ ይመስላል።
ለረጅም ጊዜ እንጠቀምበት ከነበረው ክራይ በ2000 እና በ3000 እጥፍ የቤት ክራይ እና የቢሮ ክራያችን ስለጨመረ ለዋናው መስሪያ ቤት አቤቱታ ለማድረግ ዛሬ መጥዚህ ቦታ ተገናኝተናል።
በፊት ከፍሎት የነበረው ኪራይ ምን ያህል ነበር?
እኔ በፊት 4500 ብር ከፈል ነበረ በወር።
ምን ካሬ ሜትር?
ካሬ ሜትሩን በትክክል አላውቀውም እና ስሌቱንም በትክክል አላውቀውም። ብቻ በዚህ ሂሳብ ነበር የምከፍለው። ካሬ ሜትሩ ይሄ ነው ለማለት አሁን በትክክል ለመግለጽ አልችልም። እኔ
ግን ስንት ነው አሁን የተጨመረበት?
አሁን የተጨመረብኝ ወደ 2000 ጥፍ ሆኖ ወደ 39700 ምናምን ብር መጥቶብኛል።
የተከራይ ነጋዴዎች ባቋቋሙት ጊዜያዊ ኮሚቴ ለኮርፖሬሽኑ የቀረበው አቤቱታ አቶ ጥላሁን በግል ከገለጹት ቅሬታ ጋር የሚመሳሰል ነው። የቀረበውን አቤቱታ ይዘት ለስብሰባው በነዋብ ያሰሙት የኮሚቴው አባል አቶ አለማየሁ በፈቃዱ ነበሩ።
የተጣለብን የክራይ ዋጋ እጅግ በጣም የተጋነነ፣ የሥራችንን አይነትና የገበያውን ሁኔታ ከግምት ውስጥ ያላስገባ ከመሆኑም በላይ መንግስት ገበያውን ለማረጋጋት የጣለብንን አደራ እንዳንወጣ የሚያደርገን በመሆኑ ውሳኔው ተግባራዊ ለማድረግ ያዳግተናል። ሁሉንም የኮርፖሬሽኑ ተከራዮች ያማከለ የውይይትና የምክክር መድረክ ሳይፈጠርና በጉዳዩ ላይ ሐሳባችንን ሳይሰማ የተጋነነውን የክራይ ተመን በተከራዮች ላይ ለመጫንና ለማስፈጸም መሞከሩ ተገቢና ፍትሃዊ ባለመሆኑ ኮርፖሬሽኑ ተመኑን በድጋሚ እንዲመለከትልን እንጠይቃለን።
የፌደራል ቤቶች ኮርፖሬሽን የኮርፖሬት ኮሚኒኬሽን ዳይሬክተር አቶ ክብሮም ገብረመድህን ግን ጭማሪው የተደረገበት አተማመን በሰፈቀደ እንዳልሆነ ይናገራሉ። የተለያዩ ባለሙያዎች የተሳተፉበት የሥራ ውጤት እንደሆነም ያብራራሉ።
ጥናቱ የሚያመለክተው ከሌሎች ለምሳሌ ከግል ከሌሎች አከራዮች በአገራችን ውስጥ የሚገኙ ስም ባልጠቅስ ከሌሎች አከራዮች ዝቅተኛው የሚባለው ክራይ ነው የአሁኑ ተመን የሚል ነው የጥናቱን የሚያመለክተው። ሆኖም ግን ተሰራው ስራ ፍጹም ወይም ሙሉ በኩል ይሄ ነው ወይም ምንም አናይም ብሎ መዝጋት ተገቢ አይደለም። መታየት ያለባቸው ነገሮች መታየት ካለባቸው ቅሬታ መቅረብ አለበት ተብሎ የቅሬታ ስርዓት ተዘርግቷል። የአሁኑ የመጡ ሰዎች የሚያቀርቡት ሰነድ የዚሁ አካል አድርገን ምላሽ እንሰጥበታለን ማለት ነው።
አቶ ክብረውም አክለውም የኮርፖሬሽኑ ደንበኞች በተጨመረው የቤት ክራይ ሊደናገጡ ይችላሉ። ግን ኮርፖሬሽኑ ከጭማሪው በፊት ያደረገውን ጥናት አስተውሰው ለጭማሪው ሌሎችም ተጨማሪ ምክንያቶች እንዳሉ ያስረዳሉ።
የሚከፈለው ያለው አሁን ተቋሙን ወይ ደግሞ ያሉትን ቤቶችን ለመንከባከብ ለመጠገን እንኳን የማያስችል ክፍያ ነው ሲከፈል የነበረው። ስለዚህ ማሻሻል ያስፈልጋል። ሁለተኛ እነዚህ ቤቶችን ተጠቅመን ምንሰበስበው ገቢ አዳዲስ ቤቶች ለሌሎች ነጋዴዎች ለሌላ የህብረተሰብ ክፍል ለነዋሪው ቤት የምናቀርብበት እድል ያው መፍጠር አለብን። የኛ ኮርፖሬሽን የመንግስት የልማት ድርጅት ነው። የመንግስት የልማት ድርጅት ደግሞ የሚተዳደረው በሚያስገባው ገቢ ነው። እነዚህ ቤቶችንም የሚገነባቸው ምንም ከሌላ በጀት አምጥቶ አይደለም፣ ከነዚህ ከሚሰበስበው ገቢ መሰረት አድርጎ ነውና ያው የሀብት ክፍፍሉን ወደ ታች ለማድረስ ሌላውም ዜጋ ተጠቃሚ ለማድረግ ታስቦ ነው።
ተከራይ ነጋዴዎች በጭማሪው ኪራይ ላይ ከኮርፖሬሽኑ ጋር ለመወያየት ለታህሳስ 25 ቀን 2011 ዓ.ም ቀጠሮ ይዘዋል። ዛሬ የፌዴራል ቤቶች ኮርፖሬሽን እየተባለ የሚጠራው ይህ አካል ከደርግ ጊዜ ጀምሮ በተለያዩ ስሞች ሲጠራ የኖረ ድርጅት ነው። የኪራይ ቤቶች ድርጅት የመንግስት ቤቶች ኤጀንሲ ሲባል ነበረም። ይህ የመንግስት የልማት ድርጅት የሚያስተዳድራቸው ቤቶች ዛሬ በአዲስ አበባና በድሬዳዋ ከተሞች ብቻ የሚገኙ ናቸው። ድርጅቱ መጀመሪያ ሲመሰረት ደርግ ከ42 ዓመታት በፊት ባወጀ አዋጅ የወረሳቸውን ቤቶች ለማስተዳደር እንደነበረ አይዘነጋም። ከዚያ ወዲህ ግን ድርጅቱ የገነባቸው ሕንፃዎች መኖራቸውም ይታወቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ
ወደ ቀጣዩ ዘገባ እናልፋለን። አሁንም ከአዲስ አበባ በኢትዮጵያ የሚኒስትሮች ምክር ቤት በሳምንቱ መጨረሻ ባደረገው ስብሰባ ከፌዴራል ጠቅላይ አቃቤ ሕግ የተላከለትን የሲቪል ማህበረሰብ ድርጅቶች አዋጅ ለሕዝብ ተወካዮች ምክር ቤት መርቷል። ረቂቅ አዋጁ በአገሪቱ እየተካሄደ ያለውን ለውጥ ተከትሎ እንዲሻሻል ወይም እንዲቀየር የተወሰነውን የበጎ አድራጎት ድርጅቶችና ማህበራት ሕግ የሚተካ ነው። የጸረ ሽብር ሕጉን ጨምሮ ከፍተኛ ቅሬታ ሲቀርብባቸው የቆዩ ሌሎች አዋጆችን የማሻሻሉ ወይም የመለወጡ ስራም ደረጃ በደረጃ እንደሚጠናቀቅ የጠቅላይ አቃቤ ሕግ ቃል አቀባይ አስታውቀዋል። የፌዴራል ጠቅላይ አቃቢ ሕግ የሕዝብ ግንኙነትና ኮሚኒኬሽንስ ኃላፊ አቶ ዝናቡ ቱኑ በመስሪያ ቤታቸው የመቶ ቀናት እቅድና ከዚያም በኋላ የሚሻሻሉ ወይም የሚለወጡ አዋጆችን በማብራራት ይጀምራሉ። ያነጋገራቸው እስክንድር ፍሬው ነው።
በቅዳችን ውስጥ ያስቀመጥናቸው አንዱ ይሻሻላሉ ተብሎ አንዳንዶቹ ይጠናሉ ገና ተጠንቶ ምንድነው መሆን አለበት ተብሎ ምን ለያቸዋል እና እነሱ ደግሞ ይሻሻላሉ ናቸው ተብሎ ተቀመጡም አለ። ላብነት አይል የወንጀል ሰነ ስርዓትና ማስረጃ ህጉም እንደዛው ይሻሻላልበት ሁኔታ አለ። ህገወጥ ሰው ዝውውር ማሻሻግ ያስፈልጋል። የንግድ ህጉም፣ የጠበቆች፣ የምርጫ ህግም፣ የጦር መሳሪያ ያዝና አስተዳደር ህግም፣ የመረጃ ነጻነትና መገናኛ ብዙሃን አዋጅም፣ የኃይላት ተቃቅማ አዋጅም ቅድም ለሚኒስትሮች ምክር ቤት ቀርቦ ወደ ስቶካዎች የተመራው የሲቪል ማህበረሰብ አዋጅም፣ ጸረ ሽብር አዋጅም ወዘተ ተመሳሰሉት ግማሾቹ የሚሻሻሉት ግማሾቹ ደግሞ በአዲስ እየተጠና የሚመጡ ተደርጎ ይወሰዳሉና በዚህ በመቶ ቀናችንም አንዳንዶቹ የምንጨርሳቸው አንዳንዶቹ ደግሞ የተሻገረ ሰፊ ከምንም በላይ ደግሞ የሚመለከታቸው ባለድርሻዎችና ህዝቡም በስፋት እየተወያየበት በውይይት እየዳበረ የሀገሪቱ ህግ ነው ብሎ ሁሉም ሰው ቁብልነት እንድኖረ ለማድረግ ነው እየሰራናለ ነው።
አሁን ዝናቡ እንግዲህ እሶ ሮሮ ስለሚሰማባቸው ብቻ አይደለም ህጎች የሚሻሻሉት ብለዋል። ግን በጣም ትኩረት ስበው የቆዩ ተቃውሞ የሚቀርብባቸው በነበሩት ህጎች ላይ እናተኩርና ለምሳሌ የጸረ ሽብር ህጉ፣ የመረጃ ነጻነት አዋጁ፣ ሲቪል ማህበረሰብ ድርጅቶች አዋጅ፣ እነዚህን የመሳሰሉት ወደ አምስት የሚጠጉት በተለይ ማለት ነው እና አምስቱ ላይ ቆዩልኝና በተለይ ስንቶቹ ይሻሻላሉ ስንቶቹ ሙሉ በሙሉ ይቀየራሉ? ይሄ አገላለጽ ስልክ ነው። አንዳንዱ ይሻሻል ነው አንዳንዱ ሙሉ በሙሉ የሚቀየር ነው የሚለው አገላለጽ ትክክል ነው ከእናንተ?
ትክክል ነው ወይት ላይ እንደዛ ልነሳ ይችላል። አሁን ባለን ደረጃ እየሰራን ያለ ነው ልናቸው መሻሻል አለበት እንል በተለይ አማካሪ ምክር ቤቱ ብል ለጥሩ ጥናት ጭምር እያደረገ በጥናት እየለየን እያሻሻልን ያለንበት ሁኔታ ነው አለ። የምናደርጋቸው ጥናትና የውይይት መድረኮቹ እነዚያ ህጎቹ እነዚህም ማሰሩ ከሆነም አይቀየሩበት ምንም እነሻ ምክንያት አይደለም። ስለዚህ አይነካም አይቀየርም እያልን አይደለንም ያለነው መስተካከል አለባቸውና ተጀማሪ አዳዲስ ሐሳቦች ታክሎበት ከዚህ በፊት አላስተራ የሚሉ አንቀጾች ተቀይሮበት ተሻሽሎ የሚቀርቡ የህግ ማዕቀፎች አሉ።
እንዴት ለምሳሌ ሊከፋፍሉልን ይችላሉ? እነዚህ እስካሁን ባለው አካሄድ
እነዛዎቹ ውይይት ላይ ስለሆነ ሐሳቡ ተቀይሮ አላተቀየረ ማለት አልችልም። አሁን ባለን ደረጃ ለምሳሌ ስብ ድርጅቶች አዋጁ በጣም በጣም ብዙ አዳዲስ ጉዳዮች ታክሎበት ከዚህ በፊት አላስተራ ያሉ ጉዳዮች ሁሉ ወጥቶ በተሻለ ሁኔታ በርግጥም ሲቪል ማህበረሰቡ ለሀገሪቷ ኢኮኖሚ፣ ለሀገሪቷ እድገት፣ ለሀገሪቷ የዲሞክራሲ መብት ኤክሰርሳይዝ ላይ የበለጠ ተሳታፊ ሊያደርግ ፕላትፎርሙን ተመረብለጠ ተሳታፊ ሊያደርግ በሚችል ሁኔታ ተቀርጾ መጥቷል። መቀየርና መሻሻል ኮንሰፕቱ ከምን አንግል እንደሆነ እኔ ብዙም ባይገባኝም
ለማለት ነው እንደ አዲስ ሌላ አዋጅ ይወጣል ነው ወይስ ተሻሽሎ ይቀጥላል ነው?
ከዚህ ቀደም የሲቪክ ማህበረሰብ ድርጅቶች የበጎ አድራጎት ድርጅት አዋጅ ብለን ነበር እሱ አዋጅ አሁን የሲቪል ማህበረሰቦች ድርጅት አዋጅ በሚል ቀይረና ለየንሰን ቀይር ቀድሞ የነበሩትን የተወሰነ አንቀሶች ይኖራሉ። አሁን ደግሞ በደረስንበት ለውጥ ደረጃ ደግሞ ሊታከሉበት የሚችሉ ጉዳዮች ይኖራሉ። በአናነት ይሄኛው አዋጅ ለሀገሪቱ ሊጠቅም በሚችል ሁኔታ ዜጋን የማይገድብ ዜጎች በሀገራቸው ውስጥ ሰፊ ኮንትሪቢዩት ሊያደርጉ በሚችል ሁኔታ ታስቦ የተዘጋጀ አዋጅ ነው። ለዚህም በጣም ሰፊ መድረኮች እንደውም የሲቪክ ማህበራቶችም አባላት ጭምር ሰፊ ውይይት ከተደረገ በኋላ ነው እንግዲህ የመጨረሻውን ደረጃ ያዘ ይገኛል። ስቲል አልጸደቀም። መጨረሻው ይሄን ሀገሪቱን የማስተክ ስልጣን ወዳለው ኃይል ተመርቷል ወይንም አካል ተመርቷል። እሱ ደግሞ ተዋይቶ የሚያክልን ነገር ካለ ያክለበት በዛው እንድሰርቅ የሚያደርግም ከሆነ እንድሰርቅ የሚደረግበት ሁኔታ ነው አለ።
የመጨረሻ ጥያቄ ላደርገው አቶ ዝናቡ፣ እንግዲህ የሲቪል ማህበረሰብ ድርጅቶች ረቂቅ አዋጅ ወደ ፓርላማ ተልኳል። ሌሎችስ የጸረ ሽብር ህጉ እንዲሁም የመገናኛ ብዙሃን ነጻነት አዋጁ፣ የምርጫ ቦርድ፣ ሌሎችም መቼ ይላካሉ? ከሳምንታት በኋላ ቅደም ተከተል ይዛችኋል ወይስ?
አሁን ቅደም ተከተል አድርገን እየሰራን ያለነው በቅርቡም ሰምተን እንደሆነ የዚህ የምርጫ ህጉንም እንደዚሁ አንዱ የምርጫ ቦርዱን መልሶ ማቋቋምንም የምርጫ ህጎችን ጭምር እንደዚህ ባለ ድርሻ አካላት ጭምር ያወያየናልንበት ሁኔታ ነው ያለው። ይሄ በደንብ ተዋይቶ ፈር ከያዘና ቅርጽ ከያዘ በኋላ ደግሞ ወደ የሚመለከታቸው አካላት ቀርቦ እንዘርጥሮናል ብለን እንጠብቃለን። የመረጃ ነጻነትና የመገናኛ ብዙሃንንም እንደዚህ ባለፈው ለሚመለከታቸው ለመገናኛ ብዙሃን አመራሮች፣ ድርጅቶች፣ ለተፎካካሪ ፖለቲካ ፓርቲዎች፣ ለሚመለከታቸው የዘርፉ ምሁራን አመራሮች ጭምር ቀርበው ውይይት ያደረግንበት ያለ ሁኔታ አለ። የጸረ ሽብር ህጉንም በዚሁ መጠን እንደዚህ ውይይት እየተደረገበት የሚሄድበት ሁኔታ ነው አለ። አሁን አዋጆቹ ደንቦቹ እንዲጸድቅ የሚፈለገው ከዚህ በፊት የሆነ ቡድን ሰርቶ ዝም ብሎ በጓዳ ያስገባን እናጸድቅበት አነት አግባብ አይኖርም። ይበል ህዝቡ ልዋይበት የሚመለከት ባለ ድርሻ ነኝ የሚል አካል ሁሉ እንዲዋይበት ይፈለጋል። ለዛም ለውይይት ክፍት እያደረግናቸው ነው ያለው። ባለሙያ በራሱ ደረጃ ተዋይቶ የሚያመጣቸዋለሁ። ዘን ባለሙያ መጣቸውን ደግሞ የሚመለከተው ባለ ድርሻ አካላት በደንብ አብራልቶ በደንብ አስተያየቶቹን ማክለውበት ፋይናሊ ደግሞ እሱ እየተቀረጸ ሄድና ሀገሪቷ ህግ የማስጠቅ ስርዓቷን ተከትለው የሚጸድቅበት ሁኔታ ነው የሚሆነው። ይህን ስቴፕ ብሎ ተከትለው እንሄዳለን ማለት ነው።
መቼ ይቀርባሉ እነዚህ አሁን የጠቀሷቸው? አሁን እንግዲህ በሲቪል ማህበረሰብ ቀነ ገደብ ማስቀመጥ አይቻልም። በመቶ ቀናት ብቻ ነው ማለት የምንችለው?
አንችልም። አሁን ዛሬ ነገ የምንልበት ዋና ምክንያት የለንም። ምክንያቱም ሀሳብ በመጣ ቁጥርና ወደ ውይይት መድረኮች እያመጣን ስለሆነ ውይይት መድረኮች በመጣና በዳበረ ቁጥር ሁሉ በደንብ ዳብሮ እስከወጣ ድረስ ስራው እየተሰራ ነው የሚሄደው። ግን በዚህ አመታት በተለይ በዚህ አመት ላይ እነዚህ የምርጫ ህጉንም ከምርጫ ቦርዱንም መልሶ ከማቋቋም ጀምሮ ምርጫ ህጉንም የዚህ የመረጃ ነጻነትና መገናኛ ብዙሃንም የጸረ ሽብር ህጉንም በእርግጠኝነት በእነዚህ በመቶ ቀናት ሂደቶቻችን ውስጥና ከዛም ትንሽ አለፍ ብሎ ባለው ግዛቶች ውስጥ ይጸድቃሉ ተብሎ ይጠበቃሉ።
አቶ ዝናቡ ፉኑ የፌዴራል ጠቅላይ አቃቤ ህግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር፣ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ነው።
እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
ከአዲስ አበባ ወጣ ስንል ደግሞ በደቡብ ክልል ሸካ ዞን ቴፒ ከተማ የጤናና የፍትህ ተቋማትን ጨምሮ ሁሉም መንግስታዊ መስሪያ ቤቶች ከተዘጉ ከአራት ወራት በላይ ሆኗል። የቴፒ ከተማ ነዋሪዎችና ተጎጂዎች ይናገራሉ። ራስን በራስ የማስተዳደር የማንነት ጥያቄ ወዳልተፈለገ አቅጣጫ ማምራቱን ተከትሎ የተፈጠረው ችግር ዛሬም መቋጫ አላገኘም ነው የሚባለው። የቴፒ ጉዳይ የፊትና የኋላ ገጽታ መንታ መንካለው የሚለው ክልሉን እየመራ ያለው ደኢህዴን ችግሩ ሳይፈታ የዘለቀው መንግስት ጣልቃ ከገባ ግጭቱ ይባባሳል በሚል ነው ብሏል። ዮናታን ዘብዲዮስ ነው ዘገባውን የላከልን።
ቴፒ በደቡብ ምዕራብ ኢትዮጵያ ሸካ ዞን የምትገኝ በከተማ አስተዳደር የምትመራ የየኪ ወረዳ ከተማ ነች። ቴፒ ሰላማዋ ከተናጋ ቆይቷል። እርጋታዋ ከጠፋ ውሎ አድሯል። በ2010 ዓመተ ምህረት ሐምሌ ወር መጨረሻ ሳምንት የደፈረሰው የሰላም ነፋስ ስለመጥራቱ እንደቀድሞ በሰላም ወጥቶ በሰላም መግባት ቀላል አይደለም ያሉት የከተማ ነዋሪዎች፣ ከዚህም የተነሳ የጤናና የፍትህ ተቋማትን ጨምሮ ሁሉም መንግስታዊ መስሪያ ቤቶች አገልግሎት መስጠት ካቆሙ ወራትን ማስቆጠሩን ተናግሯል።
አራት ወር ያክል ትምህርት ቤት ዘንድሮ የለም። እኛ ጋር ዩኒቨርሲቲ ላይ ትምህርት የለም። ቴክኒክና ሙያ ትምህርት የለም። እናቶች ጤና ላይ መታከም የሚችሉበት ዙሪያ ያሉ አምስቱ ጤና ጣቢያዎች ዝግ ናቸው እስከዛሬ ድረስ።
የከተማው ሰላም እንዲጠፋና መስሪያ ቤቶች እንዲዘጉ ምክንያት ነው የተባለው ራስን በራስ ማስተዳደር የማንነትና የስልጣን ይገባኛል ጥያቄዎች ወዳልተፈለጉ አቅጣጫ ማምራታቸው እንደሆነ ነው ከቪኦኤ ጋር በስልክ ቆይታ ያደረጉ የከተማ ነዋሪዎች የገለጹት።
ይህ ጥያቄ ለብዙ ጊዜ ሲመላለስ እንደነበረና መቋጫ ያላገኘ በመሆኑ በዚህ አመት በጣም ስትሮንግ ሆኖ ነው የተነሳ እና መስሪያ ቤቶች እንዲዘጉም ያደረገው ይሄ አይነት ሁኔታ ነው።
ራሳችን በራሳችን እንደ ማንኛውም ብሄር እናስተዳድር፣ የራሳችንን ቋንቋና ባህል እናሳድግ ነው ጥያቄያችን።
ታዲያ እነዚህን ጥያቄ ተከትሎ የተፈጠረው ችግር ዛሬም ውሃ የሚያነሳ መቋጫ አላገኘም እየተባለ ነው። ሌላ የከተማው ነዋሪም
አልተፈታም፣ ያው ነው፣ ያው ገና ጥናት ሊደረግ ነው፣ ጥናት ወደን ይመጣል ተብሎ እየጠበቀን ነው። እንግዲህ
ይህንን ተከትሎ የተፈጠረው ችግር የዞን መዋቅር ጥያቄ የሚደግፉና የማይደግፉ በሚል የከተማው ህዝብ ለሁለት ጎራ እየተከፈለ ይመስላል። ከሸካ ዞን ጋር መቀጠል እንፈልጋለን በማለት ለክልል መንግስት አቤቱታ ለማቅረብ ሐዋሳ ድረስ የመጡ ቡድንም ንብረት በማውደምና የሰውን ህይወት በማጥፋት የሚጠየቅ የመዋቅር ጥያቄ ተገቢነት የለውም ብሏል።
እኛ ከመዋቅር ጥያቄዎች ወገን አይደለም። የኪ ወረዳና ቴፒ ከተማ በሸካ ዞን ስር ያለ አንድ ከተማ አስተዳደርና ወረዳ ነው። ስለዚህ ይሄ ባለበት ነው መቀጠል ያለበት። ሰው ገሎ ንብረት አውድሞ ሰው አፈናቅሎ የሚጠየቅ የመዋቅር ጥያቄ ነውር ነው የሚል ነው ያለንና
ጥያቄው የነበረ ጥያቄ መሆኑን ደግሞ የሚገልጹት የኪ ወረዳና የክልሉ ምክር ቤት አባል የሆኑት ወይዘሮ ርብቃ ከርቦ ናቸው።
25 ጀምሮ ነው ያለ በያለው የጥያቄ ሲነሳ ሁሉ ግዜ የሚደረገው የሸካ አመራር ምን ግዜ የሚሰራው ግና ግን የተከተለ አሰራር አይሰራም። የሸካ ብሔር ጋር ሳይሆን የኛ ግጭት የሸካ አመራር ጋር ነው።
በዞንነት የመደራጀት ጥያቄ የሚያነሱም ሌሎችም የከተማው ነዋሪዎች የምክር ቤት አባሎን ሐሳብ ይደግፋሉ። ንብረታቸው ከወደመባቸው የከተማው ነዋሪዎች መካከል አንዱ የሆነው አቶ ታዬ በለጠ እንደሚሉት ሸኮ መጀንግርና ሸካን ጨምሮ እስከ 18 የሚጠጉ ብሔረሰቦች በሸካ ዞን በየኪ ወረዳና ቴፒ ከተማ ተወራጅተው ለረጅም ዓመታት መኖራቸውን ተናግሯል። አሁን እሳቸው እንደቀድሞ በወዳጅነታቸው በሰላም መኖር ነው የሚሹት።
ታዬ በለጠ ይባላል። ያለኝ ንብረት ነው የወደመብኝ፣ ማለት ሙሉ በሙሉ ወድሟል። ያው መኖሪያንም ምንድን ነው ወደሙብኝ። ስለዚህ አሁን እኔ የምፈልገው ምንድነው ሰዎች እንደ ድሯችን ህዝብ ለህዝብ ሰላም ፈጥሮ ጎረቤት ከጎረቤት ሰላም ፈጥሮ የመኖርን ነው።
ወደ ክልሉ ማዕከል ሐዋሳ ድረስ መጥተው ቅሬታቸውን ለመንግስት ተገለጹት። እነዚህ የከተማ ነዋሪዎች ለተፈናቀለው የከተማው ህዝብ መንግስት ያደረገ ያለው ድጋፍ በቂ አለመሆኑን ተናግሯል። ከመጀንገርና ከሸኮ ብሔረሰቦች እንደመጡ ገልጸው ዞኑ በቀድሞ መዋቅር እንዲቀጥልም ፍላጎት እንዳላቸው የተናገሩት እነዚህ የከተማ ነዋሪዎች ራሱን የሰላም ኮሚቴ ብሎ ይጠራል ያሉት ቡድን የጥፋት ኃይል እንጂ ስለ ሰላም አልቆመም፣ ስለዚህ በህግ ይጠየቅልን ብሏል።
ለዚህ ሁሉ ከዩኒቨርሲቲ እስከ መዋለ ህጻናት ድረስ ትምህርት ቤቶች እንዳይከፈቱ ከቀበሌ እስከ ወረዳ መዋቅር ድረስ መንግስት የሴክተር መስሪያ ቤቶች ክፍት ሆኖ ስራቸውን እንዳያግዱ እኛንን የሰላም ኮሚቴዎች እኛንን ሁሉንም መፍትሄ የምናመጣው ብለው የሚንቀሳቀሱት የሰላም ኮሚቴዎች ናቸው ለዚህ ሁሉ ተጠያቂ የሚሆኑት።
የሰላም ኮሚቴ አባል ነን የሚሉት ደግሞ የተመረጥነው በህዝብ ነው፣ ችግር ፈጣሪው ስልጣናቸውን ያጡ ኮንትሮባንዲስትና የከሰሩ የመንግስት አመራሮች ነው ያሉ ነው።
እኔ የሰላም ኮሚቴ ነኝ፣ በህዝብ ነው የተመረጥን። ባለፈው ባለው ነባራዊ ሁኔታ ችግር ሲፈት የህዝብ ግንኙነት ስለሆንኩ ነው ወደ እኔ ብዙ ጊዜ ነገሮች የሚመጡት። በሁለቱ መሀል ላይ ግጭት እንዲነሳ የሚያደርጉ አንዳንድ ኮንትሮባንዲስቶች እና የከሰሩ አመራሮች አሉ። በሸካቸው ማህበረሰብና የኪ ወረዳ ላይ ባለው ማህበረሰብ ምንም አይነት ግጭት የለም። ግጭት እንዲነሳ ግድ ያደረጉ የሚሰሩ የተወሰኑ የከሰሩ መዋቅር ውስጥ እጃቸው ረጅም ቦታ ላይ ያለ ወደፊትም በማስረጃና መረጃ እጃቸው ለመንግስት እንዲቀርብ እየተሰራ ነው ያለው።
የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ እንዳሉት የቴፒ ጉዳይ የፊትና የኋላ ገጽታ መንታ መልክ ያለው ነው። ከፊት ለፊት የሚታየው የመዋቅር ጥያቄ መሆኑን ገልጾ ከበስተጀርባ አለ ያሉትን መንታ መልክ ግን ለሚዲያ ከመግለጽ ተቆጥቧል።
መዋቅር ጋር ተያይዞ በዚህ መንገድ ብንደራጅ የምን ጥያቄ ያለው አለ ፊት ለፊት ላይ መጣው። ከበስተጀርባ ያለው ግን የተለያየ ነው። በሰበብ ከበስተጀርባ ያለውን እዚህ ሚዲያ ላይ ማብራራት አልፈልግም። በሂደት በራሱ ተገምግሞ ሲወጣ እና ደግሞ ተጨባጭ መረጃ ላይ ተመስርተን በሂደት ይፋ ልናደርገው የምንችለው።
የመንግስትን አገልግሎት ከህዝብ ማግኘት እስከማይችልበት ተቋማት ተዘግተው እስኪቆዩ ድረስ ችግሩ ሳይፈታ ለአራት ወራትና ከዛ በላይ ጊዜ ስለምን ሰነበተ በማለት ቪኦኤ ለጠየቁት ጥያቄ ግጭቱ እንዳይባባስ ለማድረግና ሰላምን ለማስቀደም ነው ብሏል።
ትክክል ነው። አራት ወር ቆይት አልነበረበት ግን በሁለት ሳይድ የነበረው ውጥረት ተጨማሪ ንብረት ህይወት እንዲጠፋም ያደረገ ማባባስ ተመቃሚ ስለማይሆን፣ ነገር ግን የሰዎች ህይወት እንዳይጠቀፍ ተገቢው ጥንቃቄ ለማድረግ ሞክረናል። የጸጥታ አካልም ገብቶ ለማገዝ ሞክረዋል።
በግጭቱ የሰዎች ህይወት ያለፈ ሲሆን በሺዎች የሚቆጠሩም ተፈናቅለዋል። ቀላል የማይባል ንብረትም ወድሟል። የመዋቅር ጥያቄ ጉዳት እስኪያደርስ ስለምን ተጠበቀ? መቼ ምላሽ ያገኛል የተባሉትም ሁሉም ነገር በህዝብ ፈቃድና በጥናት ይሆናል ነው ያሉትም።
ምክንያቱም መዋቅር አንድ ሰው ለሱ አይደለም ሊጠይቅ የሚገባው፣ መዋቅር መጠየቅ ያለበት ህዝብ ነው። የህዝብ ጥያቄ ለመሆኑ ግን ወርዶ ማጥናት ይጠይቃል። በዚህ ላይ ድርጅታችን ግልጽ አቋም ወስዷል።
በሰላም ኮሚቴ ላይ የተነሳው ቅሬታና የመዋቅር ጥያቄ በተመለከተም ለሁለት ጎራ የተከፈለው ፍላጎትም አቶ ሞገስ ባልቻ ይህንን ብሏል።
የህዝብ ጥያቄ አይደለም ብሎ የሚታገል አካል ስላለ እንደዚህ አይነት ውሳኔ መወሰድ ህገ መንግስትም አይፈቅድም፣ እንደገናም ደግሞ ዲሞክራሲ አይደለም። ስለዚህ ያለውን አሰራር ጥሰን በቀጥታ ከክልል ጋር እንገናኝን ብለው አካሄድ ትክክል አይደለም፣ ይስተካከላለን። የሰላም ኮሚቴ ነን ያሉ አካባቢው ላይ ግጭት እንዳይፈጠር ውከት እንዳይፈጠር ሰላም እንዲኖር አድርጓሉ፣ አመስግነናል። አሁን መንግስት ስላለ መቀጠል ያለባችሁም ብለናል።
የቴፒ ከተማ አሁንም ትኩረት እንደሚሻ ተናግረው የህዝብን ሰላም የማስከበርና የህግ የበላይነትን የማረጋገጥ ስራ ተጠናክሮ እንደሚቀጥልም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ወዲህ ወደ ዩናይትድ ስቴትስ ይወስድናል። ቀጣዩ ዘገባ ደግሞ የኢትዮጵያ አየር መንገድ አውሮፓ ሳርፍ ከሎስ አንጀለስ ዩናይትድ ስቴትስ በቀጥታ ወደ አፍሪካ መብረር መጀመሩን የሎስ አንጀለስ ዘጋቢያችን ዳንኤል አርጋው በቀጣዩ ሪፖርቱ አመልክቷል። እነሆ ዘገባው።
የኢትዮጵያ አየር መንገድ መነሻውን ከአዲስ አበባ በደብሊን በኩል ወደ ሎስ አንጀለስ ከተማ እንዲሁም ከሎስ አንጀለስ በደብሊን አልፎ ወደ አዲስ አበባ ሲሰጥ ቆይቶ የነበረውን የበረራ መስመር በመቀየር በምትኩ በምዕራባዊቷ አፍሪካ ቶጎ ሎሜ በኩል ከታህሳስ 9 ቀን 2011 ዓ.ም ተመረጀ ጀምሮ የበረራ መስመር ለውጥ ማድረጉን ለደንበኞቹ ይፋ አድርጓል። በኢትዮጵያ አየር መንገድ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት በሎስ አንጀለስ ከተማ የትራፊክና ሽያጭ አስተዳደር ዋና ስራ አስኪያጅ ወይዘሮ ሳሳሁልሽ ላከ ለአሜሪካ ድምጽ ሬዲዮ ዘጋቢ የበረራ መስመር ለውጡን አስመልክቶ የሚከተለውን ብለዋል።
በረራችንን ከሎስ አንጀለስ ወደ ሎሜና አዲስ አበባ እንዲሆን የመረጥንበት ምክንያት እዛ ሎሜ ላይ አስካይ ከተባለ አየር መንገድ ጋር ፓርትነርሺፕ ኢትዮጵያ አየር መንገድ መስርቶ የዛ ሀብ ሁለተኛው ሀብ በማድረግ ሰርቪስ እየሰጠ እንደነበረ ይታወቃል። እና እዛ አካባቢ ያሉትን አገልግሎት እየሰጠ ነበር። እዛ አካባቢ ያሉትን ከተሞች ለማዳረስ በዛ አካባቢ በተዘረጋው በአስካይ አየር መንገድ ምክንያት በተዘረጋው መስመር ለምዕራብ አፍሪካ ላሉት ከተሞች አገልግሎት ለመስጠት ነው።
ወይዘሮ ሳሱልሽ ለደንበኞቻችሁ በሳምንት ምን ያህል ቀናት ከአዲስ አበባ ወደ ሎስ አንጀለስ እንዲሁም ከሎስ አንጀለስ ወደ አዲስ አበባ የበረራ አገልግሎት ሰጣላችሁ?
ይሄ በረራ በሳምንት 3 ቀን ሰኞ ቀን፣ ሮብ ቀን እና ቅዳሜ ቀን ነው የበረራው አገልግሎት የሚሰጠው። በሁለቱም አቅጣጫ ማለት ነው፣ ከሎስ አንጀለስም ከአዲስ አበባም መነሻው። ያው እንግዲህ የኢትዮጵያ አየር መንገድ ትልቁ አላማ አፍሪካ ላይ ያለውን አገልግሎት ማጠናከር ነው። ይሄንን በማስመልከት የተለያዩ መስመሮች እየከፈትን እንገኛለን። በዚህኛው መስመር እንግዲህ ለኢትዮጵያ አየር መንገድ ብቻ ሳይሆን ለምዕራብ አሜሪካም ትልቅ ታሪክ የሚሰራበት እድል ሰጥተናል። ምክንያቱም ከምዕራብ አሜሪካ ለመጀመሪያ ጊዜ ወደ አፍሪካ በረራ ነው የተደረገው እና ያ በረራ በምዕራብ አሜሪካ ላለው የሎስ አንጀለስ ከተማ ለስድስት አህጉራት ቀጥታ መስመር በረራ አገልግሎት እንዲሰጥ ያደርገዋል። ያም ሲሆን በዓለም ላይ ካሉት ኤርፖርቶች ሁለተኛ ኤርፖርት ያደርገዋል ማለት ነው ለስድስት አህጉራት አገልግሎት ለመስጠት። ስለዚህ ታሪክም አለው አንድ ላይ ማለት ነው።
መልካም። ወይዘሮ ሳሱልሽ ላከ በኢትዮጵያ አየር መንገድ በሎስ አንጀለስ ቢሮ ዋና ስራ አስኪያጅ ስለሰጡን አጭር ማብራሪያ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ ታኒ።
ለመጨረሻ ያዝነው የትንታኔ ርዕስ ደግሞ ነው። በያዝነው ዓመት የኢትዮጵያና የደቡብ አፍሪካ መሪዎች በፈቃዳቸው ስልጣን ለቀዋል። ዚምባብዌ ከ37 ዓመታት የቀድሞ ፕሬዝዳንት ሮበርት ሙጋቤ አገዛዝ በኋላ አዲስ መሪ መርጣለች። በሊቢያ፣ በሴራሊዮንና በማሊም ሰላማዊ ስልጣን ሽግግር ተደርጓል። እነዚህ ክስተቶች አበረታች ቢሆኑም ከዓለም ረጅም ዕድሜ በስልጣን መቆየት የቀጠሉባቸው አገር መሪዎች መኖራቸው አልቀረም ትላለች የአሜሪካ ድምፅ ራዲዮ ዘጋቢ ማርያማ ዲያሎ ባጠናቀረችው ዘገባ። አዛነች ፍሳዬ ነች የምታቀርበው።
ኢትዮጵያ በያዝነው ዓመት ከዚህ ቀደም ባልታየ መልኩ የፖለቲካ ለውጥ ማድረጓን በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር የነበሩት ሩብን ብርጌቲ ገልጸዋል።
የቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በፈቃዳቸው ከስልጣን ወርደዋል። ይህም በአገሪቱ ታሪክ ያልታየ ክስተት ነው። ከስልጣን በመውረድም ለወቅቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ላይ መውጣት አመቻችተዋል። ጠቅላይ ሚኒስትር አብይ በተከታታይ ጠቃሚ የፖለቲካ ለውጦች አድርገዋል። እስረኞችን ከመፍታት አንስቶ በአገሪቱ የመጀመሪያውን ሴት ፕሬዝዳንት እስከ መሾም ሄደዋል።
በህዝብ ብዛት ከአፍሪካ ሁለተኛዋ የሆነችው ኢትዮጵያ ከ20 ዓመታት ጠላትነት በኋላ ከኤርትራ ጋር የሰላም ስምምነት ፈርማለች። ነገር ግን ባለፈው ሚያዝያ ወር በሀገሪቱ ደቡብ ክፍል ግጭት ከተነሳ ወዲህ ወደ 1 ሚሊዮን የሚጠጉ ሰዎች ከመኖሪያቸው ተፈናቅለዋል ይላሉ የተባበሩት መንግስታት ድርጅት አገልግሎቶች። የዚምባብዌ የቀድሞ ፕሬዚደንት ሮበርት ሙጋቤ ባለፈው ዓመት ከስልጣን እንዲወርዱ መገደድ በዚህ ዓመት ምርጫ እንዲካሄድ አመቻችቷል። በጆርጅ ታውን ዩኒቨርሲቲ የአፍሪካ ፖለቲካ ፕሮፌሰር ኬን ኤፐሎ ዲሞክራሲያዊ ባይሆንም የስልጣን ሽግግር ነበር ብለዋል።
ዲሞክራሲያዊ ባይሆንም ሽግግር ነበር። የማንኛውም አይነት ሽግግር መኖር ካለመኖር ይሻላልና፣ በተለይም በሀገሪቱ ህገ መንግስት መሰረት እስከተደረገ ድረስ። ገዢው ፓርቲ ዛኑ ፒኤፍ ዲሞክራሲያዊ ሽግግር ለማስመሰል ያልገባበት ቀዳዳም አልነበረም።
በምርጫው ያሸነፉት የረጅም ጊዜ የሮበርት ሙጋቤ ወዳጅ የነበሩት ፕሬዚደንት ኤመርሰን ምናንጋጓ ናቸው።
እንደሚመስለኝ ሞዛምቢክና አንጎላ ላይ እንዳየነው ሁሉ ማንኛውም አይነት የስልጣን ሽግግር መልካም ነው። ምክንያቱም አዲስ መሪው ሲመጡ በራሳቸው መንገድ ለመሄድ ይፈልጋሉ። ለምሳሌ አንጎላ ላይ እንዳየነው የበፊቱ መንግስት ሊያስደስቱ የማይችሉ ለውጦች እየተደረጉ ነው።
በአፍሪካ የሚታየው የዲሞክራሲ ዝንባሌ አበረታች ቢሆንም ኮንጎ ብራዛቪልን፣ ኢኳቶሪያል ጊኒን፣ ካሜሩንን፣ ኡጋንዳንና ሱዳንን በመሳሰሉት ሀገሮች ከአህጉሪቱ ለረጅም እድሜ የቆዩ መሪዎች አሉባቸው። ኢኳቶሪያል ጊኒን ብንመለከት ፕሬዚደንት ቴዶሮ ኦቢያንግ እንግዮማ እምባሳጎ በመጪው ዓመት በስልጣን ላይ 40 ዓመታት ይደፍናሉ።
እነሆ ዘገባው ዜናውም እዚህ ላይ ተቃለለና ቀደም ወዳልኳችሁ ጉዳይ ልንገባ ነው። ዛሬ ሙዚቃ በሽ ነው አላልኳችሁም? ደሳለኝ በኔ ሆነ በብሎኛል አላልኩም? በያለሁ እና የኔም ቃል እንዲከበር እሱም ቃሉን ጠብቆ እነሆ ማይክሮፎኑን እየተረከበ ነው። በኔ በኩል ሜሪ ክርስማስ፣ መልካም የሙዚቃ ጊዜ።
አመሰግናለሁ አዲሱ ያየር መስመሩን ስለለቀቅልኝ። በሙዚቃ በኩል ምንም ችግር አይግባህ። ሜሪ ክሪስማስ። በቀጥታ ወደ ሙዚቃችን።
Silent night, holy night, all is calm. All is bright round yon virgin mother and child, holy infant so tender and mild, sleep.
ሳይለንት ናይት የተሰኘውን የጆሽ ጎርባንን ዜማ ነበር ያደመጥነው። በመቀጠል የናት ኪንግ ኮልን ጆይ ቱ ዘ ወርልድ የተሰኘውን ዜማውን እናደምጣለን።
Joy to the world, the Lord is come. Let earth receive her King. Let every heart prepare him room. And heaven and nature sing, and heaven and nature sing. And heaven and heaven and nature sing.
Joy to the world, the Savior reigns.
While field and floods, rocks, hills, and plains repeat the sounding joy, repeat the sounding joy, repeat, repeat the sounding joy. He rules the world with truth and grace, and makes the nations prove the glories of his righteousness, and wonders of his love, and wonders of his love, and wonders and wonders of his love.
Joy to the world, the Lord is come. Let us receive her King. Let every heart prepare him room. Let heaven and nature sing.
Everybody sing.
Joy to the World, yeah, Whitney Houston and Zeman Barry Adamat now. Catalan, have yourself a merry little Christmas. Yalu, Diane, Wake Magna, Gladys Night, Yemich Awatutan, Zema, Nadam Dallin.
Have yourself a merry little Christmas. Let your heart be light. From now on, our troubles will be out of sight. Have you a merry little Christmas. Make the Yuletide gay. From now on, our troubles will be miles away. In olden days, happy golden days of yore. Faithful friends who are dear to us, like you and me, gather near to us once more, once more. We know through the years, we all will be together. I hope so. If the fates allow, so hang a shining star upon the highest bough. Yourself a merry little Christmas.
Have yourself a merry little Christmas. Have yourself a merry Christmas. And now, a merry Christmas.
Please come home for Christmas. Yes, senyon ye Bon Jovin zema neber yadamatnaw. Kazia befit demo kadam blen yadamatnaw. Have yourself a merry little Christmas. Yes, senyon Diane Okmakina Gladys Knight bagara yetechawotutun zema neber. Admachochem mitkatatelut America Dims Radio kamarinyaw qwanqwa zigijik kifil yemitelalefillachun liyu ya European igenna baal ye muzika programachinen naw. Yastenagirkwachu yemigenyo degmo desalign mekonnenign. Astayetochachu hayleyun tsafulun dewulun. Yes, ቁጥራችን 2022059942 ሲሆን ለአማርኛው ክፍል 14 ቁጥርን በመጫን በውስጥ መስመር መልእክት አኑሩልን። ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን horn@voanews.com ብላችሁ ላኩልን። በፖስታ ደብዳቤ አሽጋችሁ ለምትልኩልን የፖስታ አድራሻችን ለአሜሪካ ድምጽ ሬዲዮ Voice of America Amharic Service Washington DC 20237 USA ብላችሁ በትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለአሜሪካ ድምጽ ሬዲዮ Voice of America Amharic Service Washington DC 20237 USA ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን፣ አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። በድጋሚ Merry Christmas.
Mr. Kringle is soon gonna jingle the bells that'll tingle all your troubles away. Everybody's waiting for the man with the bag 'cause Christmas is coming again. He's got a sleigh full, it's not gonna stay full,
Everybody's waiting for the man with a bad cold. Christmas is coming again. He'll be here with the answer to the prayers that you've made through the year. You'll get yours if you've done everything you should. Extra special good. He'll make this December the one you'll remember. Best and the merriest you ever did have. Everybody's waiting for the man with a bad cold. Christmas is coming again. Christmas is here again. He's got a sleigh full and it's not gonna sleep. He's got steps that he's dropping every stop of the way. Everybody's waiting for the man with the bag called. Christmas is here again. He'll be here with the answer to the prayers that you made through the year. You'll get yours if you've done everything you should. Extra special good he'll make. This December, the one you remember, the best and the merriest you ever did have. Everybody's waiting. Better watch out now.
The man with the bag, it's a new alien work machine. The man better, yeah, the man. Yeah, take a bratch one much with program at Chen with a Magabadad. We get a caravan. Abrachus like a yachu, Yamasagank. So this is Christmas. Yalich, Salin Dion, Bamitjawato, Zema, Sanapetachalu, the Salin, Makonin, Merry Christmas.
So this is Christmas. And what have you done? Another year over, the new one just begun. And so this is Christmas. I hope you have fun. The near and the dear ones, the old and the young.
እናመሰግናለን ደሳለኝ ለገና ግብዣው። አሁን ማጠቃለያ ዜና አላሰማችሁ። የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ለከተማውም ለዓለምም ሲሉ ባስተላለፉት የገና መልእክታቸው መጪው ዓመት በሁሉም ሀገሮችና ባህሎች ውስጥ በሚኖሩ ሰዎች መካከል የወንድማማችነት ዓመት እንዲሆን ተመኝተዋል። እንዲህ አይነቱ ግንኙነት በእስራኤላውያንና በፍልስጤማውያን መካከል በሶሪያና በየመንም ሰላም ያወርዳል የሚል ተስፋ እንዳላቸው አቡኑ ገልጸዋል። ሱዳን ዋና ከተማ ካርቱም ውስጥ የጸጥታ ኃይሎች 37 ሰዎች መግደላቸውን የሚጠቁም መረጃ እንደደረሰው አምነስቲ አስታወቀ። የመብቶች ተሟጋቹ ቡድን ዛሬ ባወጣው መግለጫ 37 ሰዎች ከተሰማሩት የጸጥታ ኃይሎች በተከፈቱ ተኩሶች መገደላቸውን የሚጠቁም መረጃ የማምነው ካለው ምንጭ እንደደረሰው አመልክቷል። የዩናይትድ ስቴትስ፣ የእንግሊዝ፣ የኖርዌይና የካናዳ መንግስታት ትናንት በጋራ ባወጡት መግለጫ የሱዳን የጸጥታ ኃይሎች በተቃዋሚዎች ላይ ቀጥተኛ ተኩስ የመፈታቸው ነገር እንደሚያሳስባቸው አስታውቀዋል። በከፊል የተዘጋው የዩናይትድ ስቴትስ መንግስት በፕሬዝዳንቱና በዲሞክራቲክ እንደራሴዎች መካከል በቀጠለው መካረር ምክንያት በቅርቡ ተመልሶ ሙሉ በሙሉ የመከፈቱ ነገር አከራካሪ የሆነ ነው። የዛሬ ዜናዎችና ዝግጅቶቻችንን ከፌስቡክና ከዌብሳይታችን ማግኘት ለምትፈልጉ የዌብና ማህበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው ስራ ላይ ነች። ስቱዲዮ ቴክኒሻኑ ጆጊል፣ ፕሮዲውሰሩ ንጉስ ታምሬ እንዲሁም ሰለሞን አባተ ገናን ዛሬ ለምታከብሩ እንኳን አደረሳችሁ። ሜሪ ክሪስማስ ይያልን በዚሁ እንሰናበታለን። ጤና ይስጥልኝ።
የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት በ22 በ25 እና በ30 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ ያስተላልፈላችሁ የዛሬ የክሪስማስ ፕሮግራም ወይንም በኢትዮጵያ አቆጣጠር የታህሳስ 16 2011 ዝግጅት እዚህ ላይ አበቃ። ነገ በተለመደው ሰዓት ማለት ከምሽት 3 ሰዓት ላይ እንገናኛለን። አዲሱ አበባ አስተናግጃችኋለሁ። ንጉሱ ታምሬ ፕሮግራሙን መርቷል። ሰላም፣ እንደገና ሜሪ ክሪስማስ።